Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው ፕሮግራማችን አሁን ጀመረ። ሰላም ጤና ይስጥልን የተከበራችሁ አድማጮች እንደምን አምሽታችኋል? ቅዳሜ ሰኔ 29 2011 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮዲውሰሯ ብርሃን ኃይሉ ነች።
ይህ ኮንፈረንስ ሁሉንም የህብረተሰብ ክፍሎች ያሳተፈ ኮንፈረንስ ነው።
ህዝብ ብለው የራሳቸውን አባላትና ደጋፊዎች ይሰበስባሉ። ይህ ደግሞ አግባብ አይደለም፣ ሰላምም አያመጣም።
የህብረተሰቡን አካል የሆኑትን ጉዳዩ የሚመለከታቸውን በአንድነት በማምጣት ሰፊ ውይይት አድርጎ ሰላም ፈጥሮ ቢሄዱ የተሻለ ነበር። አሁን ይሄ ዝም ብሎ የሚደረገው ነገር ይህን ያህል ውጤት ያሳያል የሚል ግምት የለንም።
ለክልላችን እና ለሀገራችን ሰላምና የህግ በላይነት መረጋገጥ እንዲቀሳቀሱ አብረን እንስራ የሚል መልእክት ማስተላለፍ እንፈልጋለን።
የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው እንዲሁም አቶ ሚካኤል ቦራን የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባልና የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተቀዳሚ ሊቀመንበር አቶ ሙላቱ ገመቹን ድምጾች ነው የሰማችሁት። በኦሮሚያ ትናንት በተካሄደ የሰላምና የልማት ውይይት አጠራርና አካሄድ ላይ ለቪኦኤ ከተናገሩት የተቀነጨቡ ድምጾች ናቸው። ሙሉ ዘገባ ከዜና በኋላ ይቀርባል። ከሌሎችም የሀገሪቱ አካባቢዎች የደረሱን በርከት ያሉ ዘገባዎች ይኖሩናል። እንደ ወትሮ በዓለም ዜና ይሆናል የምንጀምረው። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ሰሎሞን አባተ ነኝ። ከዓለም አካባቢ ከደረሱን ለሰዓቱ ዜናዎች አንዳንዶቹን አሰማችኋለሁኝ። አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። እጅግ ዘግናኝ ጭፍጨፋ በተባለ ጥቃት 7 ሕፃናትና 3 ሴቶችን ጨምሮ 13 ሰዎች ሶሪያ ውስጥ ዛሬ መገደላቸው ተነግሯል። እንግሊዝ የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን ዛሬ ባወጣው ሪፖርት ሰዎቹ የተገደሉት የሶሪያ መንግስት ኢድሊብ ግዛት ክፍለ ሀገር ውስጥ በምትገኘው ሙሐምባል ቀበሌ ላይ በጀቶችና በሄሊኮፕተሮች በፈጸመው ድብደባ መሆኑን አስታውቋል። ከሶሪያ መንግስት የተሰማ ምላሽ የለም። ሶሪያ ላለፉት 8 ዓመታት ተደራራቢ በሆነ የእርስ በርስ ጦርነት እየታመሰች ትገኛለች። የዩናይትድ ስቴትስዋን ካሊፎርኒያ ግዛት ደቡባዊ አካባቢ በሁለት ቀናት ውስጥ ትናንት ለሁለተኛ ጊዜ የናጠው የከርሰ ምድር ንዝረት ላለፉት 20 ዓመታት እጅግ ከባዱ እንደነበረ ተገለጸ። በሬክተር የርዕደ ምድር መለኪያ 7.1 የተመዘገበው የትናንቱ ንዝረት ከትናንት በስቲያ የሞሃቬ ብርሃን ሪጅክሬስት እና ትሮና ከተሞችን ከናጠው በአስር እጅ የሰፋ መሆኑን የከርሰ ምድር ጥናት ባለሙያዋ ሉሲ ጆንስ ለቪኦኤ ተናግረዋል። ነውጦቹ በሰው ሕይወት ላይ ያደረሱት ጉዳት የለም። ይሁን እንጂ ሕንፃዎች ፈራርሰዋል፣ መንገዶች ተሰባብረዋል፣ ቃጠሎዎች ተነስተዋል። የትናንቱን የመጀመሪያ ንዝረት ተከትለው 2 ከባድ ተከታታይ ሞገዶች በአካባቢው የተሰሙ ሲሆን ጉዳቱ ምናልባት ለዓመታት እየተሰማ ሊዘልቅ እንደሚችል ባለሥልጣናቱ አመልክተዋል። የትናንትናዎቹ ንዝረቶች በሰሜን እስከ ግዛቲቱ ዋና ከተማ ሳክራሜንቶ፣ በምስራቅ እስከ ኔቫዳዋ ላስ ቬጋስ እና በስተደቡብ እስከ ሜክሲኮ መድረሳቸው ታውቋል። ዋይት ሃውስ ለአካባቢው የአስቸኳይ ጊዜ አዋጅ እንዲያወጣ የካሊፎርኒያ ገዢ ጋቪን ኒውስም ጠይቀዋል። በአንድ የሩሲያ በኒውክሌር ኃይል የምትንቀሳቀስ ወታደራዊ ባህር ሰርጓጅ መርከብ ላይ በዚህ ሳምንት መጀመሪያ በተነሳ ቃጠሎ የሞቱ 14 መኮንኖች አስከሬኖች ቀብር ዛሬ በጠበቀ የጸጥታ ጥበቃ ሳንክት ፒተርቡርግ መካነ መቃብር አርፈዋል። መካነ መቃብሩ በወታደሮች ታጥሮ የነበረ ሲሆን ወደ አካባቢውም ሆነ ለመኮንኖቹ አሸኛኘት የተዘጋጀው የሻማ ስነ ስርዓት ጋዜጠኞች እንዲገቡ አልተፈቀደም። የቀብሩ ስነ ስርዓት ለምን ዝግ እንዲሆን እንደተደረገ አልተገለጸም። ባህረኞቹ መኮንኖች አደጋው ያጋጠማቸው የባሬንትስ ባህርን ወለል እያጠኑ በነበሩበት ወቅት እንደሆነ ተገልጿል። መኮንኖቹ የሞቱት ከቃጠሎው የተነሳ መርዛም ጢስ በመተንፈሳቸው መሆኑን የሩሲያ የመከላከያ ሚኒስቴር አስታውቋል። እጅግ ምስጢራዊ ባህር ጠለቅ እንደሆነች የሩሲያ መገናኛ ብዙሃን የዘገቡባት ሎሻሪክ መርከብ ቃጠሎው ከደረሰባት ከአንድ ሙሉ ቀን በኋላ ነው መንግስቱ አደጋውን ይፋ ያደረገውም። በመርከቢቱ ላይ አስፈላጊው ጥገና ተደርጎ ወደ ስራዋ መመለሷ የተገለጸ ሲሆን በአካባቢው የጨረራ ልክ እየተቆጣጠሩ ያሉ የኖርዌይ ባለሙያዎች ከተለምዶ ውጪ የሆነ የኒኩሌርም ሆነ የጨረር መጠን አለማስተዋላቸውን አመልክተዋል። አማዞን ተብሎ በሚታወቀው ግዙፉ የኢንተርኔት ገበያ ኩባንያ መስራች ጄፍ ቤዞስ እና በቀድሞ ባለቤታቸው ማኬንዚ መካከል የተጀመረው የፍቺ ሂደት መጠናቀቁን ጉዳዩን የያዙት ዳኛ አስታወቁ። ብሉምበርግ ኒውስ የሚባለው የዜና አውታር ባወጣው ዘገባ በፍቺው ውል መሰረት ማኬንዚ ከአማዞን አክሲዮን የ38.8 ቢሊዮን ዶላር ግምት ያለው የ4% ድርሻ የተካፈሉ ሲሆን ጄፍ ቤዞስ የ114.8 ቢሊዮን ዶላር ግምት ያለውን 12% ድርሻ ይዘው ይቀጥላሉ። በብሉምበርግ የቢሊዮነሮች ሰንጠረዥ ማኬንዚ የ22ኛ ቢሊዮነርነትን ቦታ የተቆናጠጡ ሲሆን ጄፍ ከክፍያው በኋላ የያዙት ድርሻ በዓለም ቁጥር 1 ቢሊዮነር ሆነው እንዲቀጥሉ እንደሚያስችላቸው ተገልጿል። በአማዞን ድርሻቸው ላይ ለጄፍ ቤዞስ የድምጽ ውክልናቸውን ማኬንዚ ከመስጠታቸው በላይ በዋሽንግተን ፖስት ጋዜጣና በጠፈር ምርምር ኩባንያው ብሉ ኦሪጂን ውስጥ የነበራቸውን ድርሻዎች ሙሉ በሙሉ ለቀድሞ ባለቤታቸው አስተላልፈዋል። ማኬንዚ ከድርሻቸው ግማሹን ለግብረሰናይ እንደሚለግሱ አስታውቀዋል። ዜናው በቃ። ለቀሪ ዝግጅቶች ወደ ቆንጂት ልመልሳችሁ።
የዓለም ዜናዎቹን አደመጥን። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። ወደ ዘገባዎች እናልፋለን። በትናንትናው ዕለት በኦሮሚያ ክልል በሁሉም ከተሞችና በ15 ዞኖች የሰላምና ልማት ውይይት መካሄዱ ተገልጿል። የውይይት መድረኩ ዓላማ ህብረተሰቡ ሰላሙን እንዲጠብቅ ለማስገንዘብ መሆኑን የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ አስታውቋል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ በበኩሉ በውይይቱ ላይ ሁሉም የፖለቲካ ፓርቲዎች መሳተፍ ነበረባቸው ብሏል። ፀሐይ ዳምጠው ዝርዝሩን ይዛለች።
ዛሬ በኦሮሚያ ሁሉም ከተሞችና 15 ዞኖች በተካሄደው የሰላምና ልማት ውይይት መድረክ ላይ ተሳታፊ የሆኑት የመንግስት ስራ ኃላፊዎች፣ የአገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶች፣ የህብረተሰብ ተወካዮች፣ ጥሪ የተደረገላቸው እንግዶችና ሌሎችም ናቸው ተብሏል። የኮንፈረንሱ ዓላማ በክልሉ ሰላም እንዲሰፍን፣ የህግ የበላይነት እንዲረጋገጥ፣ በዚህ ሂደት ውስጥ ህብረተሰቡ አስተዋጽኦ እንዲያደርግ ታስቦ የተካሄደ ውይይት እንደሆነ የኦሮሚያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጦ ለአሜሪካ ድምጽ ራዲዮ ተናግሯል።
ኮንፈረንስ ሁሉንም የህብረተሰብ ክፍሎች ያሳተፈ ኮንፈረንስ ነው። ይህ ኮንፈረንስ ያስፈለገበት ምክንያት በክልላችን በሰላም በልማትና በዲሞክራሲ በተለያዩ ዘርፎች በርካታ ውጤታማ ስራዎች በመከናወን ላይ ናቸው። እነኚህ ስራዎች ውጤታማና ቀጣይነት እንዲኖራቸው በተለይም የህግ የበላይነት ማረጋገጥና የህዝቡን ሰላም ማስከበር ዋነኛ የትኩረት አቅጣጫ እየተሰራ ነው። በዚህም ህብረተሰቡ ሰላሙን በመጠበቅ እንደየአካባቢው ያለውን ነባራ ሁኔታ በደንብ በመወያየትና የጋራ መግባባት ላይ በመድረስ የክልሉን ሰላም በማረጋገጥና ልማትን በማፋጠን በኩል ያለውን ሚና አብሮ እንዲወጣ የማድረግ ዓላማ የያዘ እንዲሁም የህዝቡንና የጸጥታ ኃይሉንና የመንግስትን ቅንጅት በማጠናከር የህግ በላይነት የማረጋገጥ ጉዳይ ዋናኛ የትኩረት አቅጣጫ ሆኖ እንደ ዓላማ ተይዞ የተወያዩበት ጉዳይ ነው።
የውይይት መድረኩ ህብረተሰቡ ባለቤት ሆኖ በንቃት የራሱን ሰላም እንዲጠብቅ እና ህገወጥ ተግባሮች ሲከናወኑ የህግ በላይነት እንዲከበር ለማድረግ ነው ብሏል አቶ አድማሱም። የውይይት መድረኩን በተመለከተ ተፎካካሪ ፓርቲዎች አስተያየት ሰጥተዋል። አቶ ሚካኤል ቦራን የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል ናቸው። በኦሮሚያ ክልል እየተካሄደ ያለው ውይይት መላ ህብረተሰቡን ያማከለ አይደለም ብለዋል።
ህዝብ ብለው የራሳቸውን አባላትና ደጋፊዎች ይሰበስባሉ። ይህ ደግሞ አግባብ አይደለም፣ ሰላምም አያመጣም። እንደኛ ሐሳብ ተስማምተን መስራት ይኖርብናል። የጋራ መድረክ አለን። በዚያ መድረክ አብረን መስራት ላይ እንማከራለን፣ ግን አይተገበርም። የተወያየነውን ወደ ተግባር መለወጥ ግድ ነው።
የሰላም ውይይቱ የተሳካና በክልሉ ሰላም እንዲሰፍን በኦሮሞ ስም እየተንቀሳቀሱ ያሉት ሁሉም ፓርቲዎችና አባላት ተሳታፊ መሆን ነበረባቸው ያሉት ደግሞ አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተቀዳሚ ሊቀመንበር ናቸው።
መናገራቸውን ይህን አይል ውጤት ባያመጣም ለክፉ አይን የምናየው ጉዳይ አይደለም። እነሱ እውነተኛ ሰላም የሚፈልጉ ሰላም ለመፍጠር የሚመለከታቸውን ፖለቲካ ፓርቲዎች ሁሉንም የህብረተሰቡን አካል የሆኑትን ጉዳዩ የሚመለከታቸውን በአንድነት በማምጣት ሰፊ ውይይት አድርጎ ሰላም ፈጥሮ ቢሄዱ የተሻለ ነበር። አሁን ይሄ ዝም ብሎ የሚደረገው ነገር ይህን አይል እንግዲህ ውጤት ያሳያል የሚል ግምት የለንም።
የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው የተፎካካሪ ፓርቲዎች አመራሮች ላነሱት ቅሬታ መልስ ሰጥተዋል። በክልሉ ሰላምና ልማት ላይ ከማንኛውም አካል ጋር በሰላማዊ መንገድ ለመስራት ዝግጁ ነን ሲሉም ተናግረዋል።
ይህ ኮንፈረንስ የሰላም ኮንፈረንስ ነው። ሰላም ደግሞ የአንድ ግለሰብ ወይንም የአንድ ፓርቲ ወይንም የአንድ ወገን ጉዳይ አይደለም። የሁሉም ጉዳይ ነው። የሁሉም ፖለቲካ ፓርቲ የምንበለው ሌላም በግልም በጋራም የሚንቀሳቀስ ሰላም ወዳድ ማህበረሰብን ለመፍጠር ሰላም ወዳድ ነን የሚሉ አካላትን በሙሉ ያሳተፈ ነው። ስለዚህ በዚህ ኮንፈረንስ ላይ ሁሉም የህብረተሰብ ክፍል ተሳታፊ ሆኗል። በቀጣይም ሁሉንም በፖለቲካ አመለካከት፣ በሃይማኖት፣ በሌላ ጉዳይ ልዩነት ሳይፈጠር ለሀገራችን ሰላም፣ ለሀገራችን የህግ በላይነት መረጋገጥ ከሁሉም አካላት ጋር ለመስራት ዝግጁ ነን፣ እየሰራንም ነው የምንገኘው። በዚሁም አጋጣሚ ሁሉም ህብረተሰብ፣ ማንኛውም የፖለቲካ ፓርቲ ሊሆን ይችላል፣ እኛውም በሰላማዊና ሰላማዊ መንገድ ከሚንቀሳቀስ ማንኛውም አካል ጋር ለመስራት ዝግጁ ስለሆነ በዚህ በኩል ዝግጁ የሆነ አካል ሁሉ ለክልላችን እና ለሀገራችን ሰላም እና የህግ በላይነት መረጋገጥ እንዲቀሳቀሱ አብረን እንስራ የሚል መልእክት ማስተላለፍ እንፈልጋለን።
የውይይቱ መድረክ ነገም በሁሉም ወረዳና ቀበሌዎች እንዲሁም በሌሎች ዞኖች እንደሚቀጥል አቶ አድማሱ ተናግረዋል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን እናመሰግናለን። ባለፈው ሳምንት አንድ የትግራይ ዲሞክራሲያዊ ትብብር አባል የሆኑ ሰው ብረት በያዙ ሰዎች ተገደው መርዝ እንዲጠጡ መደረጋቸውን ፓርቲው ለመገናኛ ብዙሃን በሰጠው መግለጫ አስታውቆ እንደነበረ ይታወሳል። ይህ ጥቃት ተፈጽሞባቸዋል የተባሉት የፓርቲው ስራ አስፈጻሚ አባልና የፋይናንስ ዘርፍ ኃላፊ አቶ አማኑኤል ወልደኒባኖስ ናቸው። ደረሰብኝ ያሉትን ጥቃት አስመልክቶ የሰጡትን ገለጻ ሙልጌታ አጽባሃ ከመቀሌ አጠናቅሯል። ከመቀሌ ከተማ ፖሊስ ጽህፈት ቤት ምላሽ ለማግኘት ያደረገው ጥረት ለጊዜው አለመሳካቱንም ሙልጌታ ገልጾ የሚከተለውን አጠናቅሯል።
የትግራይ ዲሞክራሲያዊ ትብብር ሊቀመንበር ዶክተር አረጋው በርሃም ባለፈው ሳምንት ሮብ የጀነራል ሰዓረ መኮንንና ሜጀር ጀነራል ገዛኤ አበራ የቀብር ስነ ስርዓት ለመሳተፍ በተገኙበት በወጣቶች ጥቃት ሊደርስባቸው ተመክሮ ነበር። ዶክተር አረጋው በርሃም ወደ ኪሃ ክፍለ ከተማ ሲወሰዱ እሳቸውን ለመጠየቅ ተከትሏቸው የሄዱ የፓርቲው አመራር መሳሪያ በያዙ ሰዎች ተገድደው መርዝ እንዲጠጡ መደረጉና ወደ ሕክምና ሂደው መታከማቸው ሊቀመንበሩ ለመገናኛ ብዙሃን በሰጡት መግለጫ ተናግረው ነበር። ይህ ጥቃት የተፈጸመባቸው የፓርቲው ስራ አስፈጻሚ አባልና የፋይናንስ ዘርፍ ኃላፊ አቶ አማኑኤል ወልደ ሊባኖስ ናቸው። በአሁኑ ጊዜ የተሻለ ሕክምና ለማግኘት ወደ አዲስ አበባ መሄዳቸውን ገልጸው የጤና ሁኔታቸውን ደህና እንደሆኑ ተናግሯል። ስላጋጠማቸው ሁኔታም በስልክ ጠይቀናቸዋል።
መቀሌ ከተማ ላይ ነበርኩ። ዶክተር አረጋው በርሄ ደግሞ ወደ ቀብር መጥተው ወደ ከአንድ ሌላ አባል ሆኖ አቶ መልብርሃን ኃይል የሚባሉ ሁለቱም ወደ ቀብር ሂደው ነበርና የሆነ ችግር ገጠማቸው። ሲገጥማቸው ለደህንነት ብሎ ዶክተር ወደ ከተማ ወደ ፖሊስ ጣቢያ ይዘውት እንደመጡ ደውሎ ነገረኝ። የት ነው ያለ አለኝ። ከተማ ነው ያለው ስለ ወደዛ ና አለኝ እና ወደዛ ሄድኩ። ተከትዬው ሄጅ ከዛ እዛ ስደርስ አዛዦቹ ሲጠይቃቸው አረጋዊ በሬ የለም አለኝ። ተከታዛ ፖሊስ ጣቢያ ሁኜ ደውልለት ወደ ከተማ ያለፍ ወደ ኩያ ከተማ እየሄድኩ ነው አለኝ። ከዛ ተከትዬው ሄድኩ። እዛ ከሄድኩ በኋላ ስልኩ ስደውልለት ስልኩ አይሰራም፣ ግን እንደሚለኝ ስልኬ ቀሙኝ ነው ያለኝ። አንተ ከሄድክ በኋላ ስልኬ ቀሙኝ ነው ያለኝ ዶክተር። ከዛ በኋላ እሱም ኤርፖርት ሊሸኙት መስሎት ነበር፣ ግን ለእስር ቤት መሆኑ አላወቁም ነበር አለ። ወሰዱት ዶክተር እና እሱም ያው አንድ ሌሊት ለደህንነት ፖሊሶች ያሳደሩኝ እንደሚል። ከዛ በኋላ እኔ ስልኩን ቢስለኝ ቁጭ ይሄ መኪና ጥግ ይዘ አስፋልት ዳር ይዘ እየጠበቁት ያለው ነው። አንድ የፖሊስ ልብስ የለበሰና ሶስት ሲል ልብስ ለብሶ መኪና ገቡ። ከዛ ፖሊስ ልብስ የለበሰው ሽጉጥ ደቀነብኝ፣ ቀጥሎ ወደፊት አለኝ። ከዛ በኋላ እኔ ወደፊት ሄድኩ። አዙሮ ወዴት አስገባኝ? ውስጥ ለውስጥ በቤቶች ጀርባ አድርጎ የሆነ መጋዘንም አለ፣ ባህር ዛፎች አሉ። ኤርፖርት ይታየኛል፣ ፊት ለፊት ባህር ዛፎች ናቸው። እዛ አወረደኝ። ከዛ መኪናው አንዱ ይዞት ተመልሶ ሄደ። ከዛ ዛቁጥሎ የሚያስቀሩ ዳቻ ምናምን ነበር አንተ ማንነናቱ ተፈራ እራከቱ ከተልካችን የመጣችሁን ፈንጃ መንግስት ታርጉ ነው የመጣችሁ በጣም የሚል ዛቻ ነበር።
ካሁን በፊትም ያስፈራሯቸው ሰዎች እንደነበሩ በጉዳይም ለትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አስታውቀው እንደነበረ እሳቸው አካሄዱ ለዲሞክራሲ እንቅፋት መሆኑንና ስህተት መሆኑን ተናግረው ነበር ብለዋል።
ከሳምንት በፊትም ይዘው ይሰረ ነበር ሌሎችን ደመሶ አይነት ለሶሳት ማታ ወደ መስፈን ኢንዱስትሪ አካባቢ ወስደው ሪፖርታን ወስዳለን ብሎ እንደዛቻ ሰራርቶን ፈትሻለን ምናምን ብሎ መኪና ፈትሽ ብያቸው ምንም የፈተሽትም ነገር የለም ግን ዞን ብሎ እንደማስፈራራት ያስፈራሩ ነበር። እነሱም መታወቂያ ፎቶግራፍ አምጥተው እየተከታተለ ነው ምን እንደምሰራ ምንም ብሎ ይተማርሰው ይሄዱ እሱ ምንም አላለኝም። ከጥቃ ዶክተር አረጋዊ ስለነበረ ተያይዘን ወደ ዶክተር ደብረጽዮን ሄደን ለዶክተር ደብረጽዮን ነግረው ትክክል እንዳልሆነ በጣም እንዳስቆጣው ዶክተር ደብረጽዮን ሸምሽቶ ሁለተኛ ደግሞ እዛ ማስጠንቀቂያ ለሰዎቹ ሰጥቷቸው እንደነበረ እንደዚህ አይደረግም የዲሞክራሲ ሀገር ነው ብሎ እንደተናገራቸው ሰምቻለሁ።
ባለፈው ሳምንት ሮብ በኩሃ አስገድደው የወሰዷቸው ሰዎች መርዝ በኃይል ሊያስጠጧቸው እንደመኮሩ አቶ አማኑኤል ገልጸዋል።
ከአርባ ደቂቃ በኋላ መኪናው ይዞት መጣ። አንድ ጎማ ተነፈሰው ይዞኝ ወደ መኪና ተጠጉ ቢራ ዝግባለ እጆት አላረድ እሰረው አሉ እጄ ወደ ኋላ አረኩ ትይያለሁ ማለት ነው ግን አላሸረኝም። አጣውቀው ከኋላ ያለ አንገቴን ይዞ ወደ ወንበሩ አጣውቀው ያዙኝ። ከዛ በኋላ ወደረኔ ወጣው ያዙኝ በደረቴን ጎንጨን ይዞ እንትን ሃይላ ሃይላንድ አወጣው ነው አንድ ሊትር ዋይ ይዞ ሃይላንድ ከዛ እንዲጉትኝ አይነት በግድ ለአፌን ከፍቶ ያጥቼ ሞከሩ ለአራቱ ነው። ከዛ እንደምንም አንድ ሶስት ሁለት ጉንጨን የሆነ ጠጣሁ። ከዛ በኋላ እጄን እንደምንም አወጣውና ውሃውን በእጄ ስናፈስ ሲቀርቶ ልብሴን አይፈሰስ ለሰጋ የፈሰሰ በኋላ እነሱን ጥሎኝ ሄዱ። እዛ ቦርድ ላይ ተደገፍኩ። ከዛ ወረድኩ መሬት ላይ እጄን አስገብቼ ማስታወቅ ጀመርኩ። ከዛ በኋላ ወደ በስኳርቶ የተነፈሰው ጎማ አድርጌ ከተነፈሰው ጎማ ወደ ሕክምና ሄድኩ። ሆስፒታል ገብቼ ካርድ አወጣሁ። ካርድ አውጥቼ ወደ ቀብር ና እንዲህ አሉኝ። ወደ ቀብር ነን አሉ። ወጣሁ ወደ ያስታወቀኝ ነበረ ሆስፒታሉን በኋላ አንተ እንዲያለ ስለነበረ ያስታወቀኝ ነበር እና ከዛ አንድ የኮንትሬኒ ልጅ ዋጋ ነበረች እና ሰዎች እንትላች ነው እሷን ይዛኝ ወደ መስከረም ሆስፒታል ወሰዱኝ። እዛ እንጂን ተተክሎልን እዛ ታከምኩ። በኋላ መርዙ መሆኑን መርምረው ዶክተሩ ቆ መርዝ መሆኑ ታወቀ። የአይነት መርዝ አላወቅኩትም። አዲስ አበባ ሄደን ቼክ አድርግ ሌላ እንዳትሆን ተጎራ ሌላ ኮላሊት ምናምን ተወጣ እንዳትሆን አዲስ አበባ ሄደ ቼክ አድርጋለን። ያው አዲስ አበባ ለዛ ነው የሄድኩ። ልብሴ ግን እንደ ቲሸርቷ ጠቅለን ይዘናት ስለነበር ወደ በሷ ተመርምሮ ሊታወቅ ይችላል ስለተባለ በፍርጅ አስገብተናት ነበር። ያቺ ጨርቅ በከነፌስ ባለው አሁን ወደ ከትናንት ወዲያ ወደ ውጭ ሄዳለን።
እስካሁን በጉዳዩ ዙሪያ ለፖሊስ እንዳላመለከቱ የተናገሩት አቶ አማኑኤል ይህ ተግባር የፈጸሙት አካላት የክልሉን ከፍተኛ አመራሮች እንዲጣላ የሚፈልጉ ኃይሎች ሊሆኑ ይችላሉም ብለዋል።
ጤንነቴ ሰላም ነኝ ጎረሬና ዝም ብሎ ውስጥ ልቤ ውስጥ ዝም ብሎ እንደ ቁስል አይነት ያስታወቁትም ሊሆን ይችላል። እንደ ቶንሲል አረገን ቁስል ነው ያለ አሁን ውስጥ እንጂ ሌላ እንጀት የለውም። ሰላም ነኝ አለለው ለፖሊስ ግን አጠቀጥ ማይክሮ መለሳለ በዚህ ሳምንት መለሳለ የሚል እንትናለን። አዎ ማመልከቻ አመልክታለሁ። ያው ዞሮ ዞሮ እነሱም ባይሆኑ ግን ያው ዶክተር ደብረጽዮን እንደዚህ አይነት በጣም ስላስቆጣው ከዚህ በፊት እና እኔ እነሱ ዝም ብሎ ሌላ ኃይል ሌላ ግሩፕ እነሱን ለማማረር ህወሓትም እያደረገ ነው ስብሎ ለማማረርም ሊሆን ይችላል ከህወሓትም ሊሆን ይችላል ከማውቀው ነገር የለም። ከየት እንደሆነ እኔ አላቅም። ዝም ብዬ ግን እኔ ወንድሞቻችን የሞቱበት አላማ እንደዚህ አይነት ያደርጋል የሚል ግምት የለኝም። ህወሓቶች እንደዚህ ያደርጋል የሚል ግምት የለኝም። ሌላ ብዙ ለማማረር የሚያደርጉትም ሊሆን ግን ሌሎችም ሊሆኑም ይችላል አላቅም።
ወደ ታከሙበት መስከረም ሆስፒታል ሄደን ስለ አቶ አማኑኤል ጠይቀን የታካሚ መረጃ ያለ ፍርድ ቤት ዛዝና ታካሚ ፍቃድ ለሶስተኛ ወገን አንሰጥም የሚል መልስ ሆስፒታሉ ሰጥቷል። ከመቀለ ከተማ ፖሊስ ጽፈት ቤት መልስ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
የኮሌራ ወረርሽኝ እንዳይነሳ የመከላከል ስራ እየተከናወነ መሆኑን የቤንሻንጉል ጉሙዝ ክልልና የኦሮሚያ ምስራቅ ወለጋ ዞን የተላላፊ በሽታዎች ቁጥጥርና መከላከል አስተባባሪዎች አስታውቀዋል። የወረርሽኙ ምልክቶች ባይታዩም ህብረተሰቡ ስለ በሽታው እንዲያውቅና ራሱን እንዲጠብቅ ለማድረግ እየጣሩ መሆናቸውን ባለሙያዎቹ ለቪኦኤ ተናግረዋል። በቤንሻንጉል ዳንጉርና በምስራቅ ወለጋ ሃሮሊሙ ወረርሽኙ ከሁለት አመት በፊት መከሰቱን ያስታወሱት አስተባባሪዎቹ በተለይ ተፈናቃዮች ለወረርሽኙ እንዳይጋለጡ ለማስቻል ጥንቃቄ እየተደረገ መሆኑን ገልጸዋል። ናኮር መልካ ተጨማሪ አለው።
የቤኒሻንጉል ጉሙዝ ክልል የህብረተሰብ ጤና አገልግሎትና የወረርሽኝ መከላከል አስተባባሪ አቶ ግዛቸው ያረጋል የኮሌራ ወረርሽኝ በክልሉ እንዳይነሳ እየሰሩ መሆናቸውን ገልጸዋል።
ካሁን ድረስ ባለው እኛ ክልል ላይ የአጣዳፊ ተጠቃሚዎች የኮሌራ ተጠርጣሪ አልታየም። ግን አይከተትም ብሎ የሚዘናጋም የለም። ሁሉ ጊዜ የተነቃቂ በሽታ ስናሰሳ
ከሁለት አመት በፊት ወረርሽኙ በክልሉ ተከስቶ እንደነበር አቶ ግዛቸው ጠቅሰው ያሉባቸውን ኃላፊነቶች ዘርዝረዋል። የምስራቅ ወለጋ የተላላፊ በሽታዎች ክትትልና ቁጥጥር ቡድን አስተባባሪ አቶ ደሳለኝ ኩመራ ኮሌራ በዞኑ ውስጥ ካሉት 17 ወረዳዎች እስካሁን በየትኛውም አለመታየቱን ለቪኦኤ ገልጸው ወደፊትም እንዳይከሰት ያከናወኑ ያሉትን ተግባር እንዲያብራራሉ።
እንደ ክልል ያው የአጣዳፊ ተቅማጥና ትውከት በሽታ ስጋት እንደ ክልል አለ፣ እንደኛ ዞንም አለ። በተለይ ወደ ግዳያና ክላስተር የሚባለውን እንሰጋለን። ሰው ደግሞ ያው ከቦታ ቦታ ስለሚንቀሳቀስ ይሄ ነገር ሊመጣ ይችላል የሚል ስጋት ስላለን እንደ ዞናችን በዚህ ላይ አሁን ትኩረት ሰጥተን እየሰራንበት ነው ያለው። ያም ደግሞ ለሁሉም 17 ወረዳ ኦሬዲ እንዲዘጋጁ ደብዳቤ ጽፈንላቸዋል። ከዛም አልፎ ግንዛቤ እየሰጠን ነው ያለነው። በተለይ ከሁሉም ወረዳ በህብረተሰቡ ውስጥ ድንገተኛ የሚከሰቱ ነገሮችን ቶሎ የሚሰሙና ወዲያው እርምጃን የሚወስዱ ሰዎች ስላሉ እነሱም ወደ ታች ወርደው ለህብረተሰቡ ግንዛቤ እንዲሰጡ፣ ይሄ ነገር ከተከሰተ ቶሎ እንዲያሳውቁንና ጤና ጣቢያ እንዲመጡ እንዲያደርጉ ለነሱ ግንዛቤ እንዲሰጡ እያደረገን ነው። በተጨማሪም ደግሞ የጤና ኤክስቴንሽኖቻችን ይህንን ነገር ለህብረተሰቡ ግንዛቤ እየሰጡ በሽታ ደግሞ ካጋጠመን ቶሎ ወደ ጤና ጣቢያ እንዲመጡ እንዲያደርጉ እነሱ ላይም እየሰራ ነው ያለ ነው።
ወቅቱ የዝናብ በመሆኑ የተቅማጥ በሽታ እንዳይከሰት የጤና መምሪያው ከወረዳ ጤና ጽህፈት ቤት፣ ከጤና ጣቢያዎችና ከጤና ኬላዎች ጋር መረጃ የሚለዋወጥበትና ግብረ መልስ የሚሰጥበት ስርዓት መዘርጋቱንም አቶ ደሳለኝ አመልክተዋል። ባለፈው 2009 ዓ.ም ወረርሽኙ ተከስቶ እንደነበር አስተባባሪው አስታውሰው በዚሁ አመት ስፍራው ላይ በነበሩ የተወሰኑ ተፈናቃዮች ላይ ከሁለት ወራት በፊት ደም በቀላቀለ ተቅማጥ ታመው እንደነበረም ገልጸዋል።
የተፈናቃዮቹን በጣም ትኩረት ሰጥተን እየተከታተልናቸው ነው ያለው። ከሁለት እስከ 3 ወር በሚሆን ጊዜ ውስጥ ራሱ ያጋጠመን ዲዘንትሪ የሚባል ዲዘንትሪ ማለት ያው ተቅማጥ ነው። የተቅማጥ አይነት ሆኖ ግን እንዲያጣሩ አድርገን ነበር። አሁን ቁጥጥር ስር አውለነዋል። ከሪጅናል ላብራቶሪ ጋር ሆነን ሳምፕል ተወስዶ እንዲጣራ ተደርጎ ነበር እና ከነሱም ባገኘነው ውጤት መሰረት ያ ችግር እንዳልተከሰተና ከውሃ ጋር ተገናኘ የውሃ አቅርቦት ጥረት ስለነበረ እዛ አካባቢ ከውጪ ውሃ ቀርተው ምንም በኬሚካል ሳይቀሙ ነበር ሲጠጡ የነበሩ ሰዎችና ችግሩ ከዛ መንስኤ እንደሆነ ተረድተን አሁን ኦልሬዲ ለነሱ ኬሚካሉን አደለንላቸው እየተጠቀሙበት ነው። እሱን ቁጥጥር ስር አውለነዋል። እንግዲህ ወደፊትም ያ ኮሌራ እንዳያጋጥም ምናልባት እነዚህ ሰዎች ከቦታ ወደ ቦታ የሚንቀሳቀሱም ስለሆኑ እነሱ ጋር በጣም ትኩረት ሰጥተን እየሰራን ያለነው።
የጎቡ ሰዮ ጎዳ ሐራ ጤና ኬላ የጤና ኤክስቴንሽን ባለሙያ ወይዘሮ ሹሜ በቀለ ናቸው። ህብረተሰቡ ከክረምቱ ጋር ተያይዞ ሊከሰቱ ከሚችሉ ውሃ ወለድና በንጽህና ጽዳት ጉድለት ምክንያት የሚመጡ ተላላፊ በሽታዎችን ቀድሞ ለመከላከል በመስራት ላይ እንደሚገኙ የተናገሩት
ኢቤ ደደርበ ወሊ ወልቀበተ ዋንት ከኤሩ ሂንጅሩ ከሱማዩ ዮሮቦካን ኩሮቡ ኢቤ ቡሳቲ ከነማቱ
ክረምቱን ተከትሎ ከሚመጡ ተላላፊ በሽታዎች ጋር ተያይዞ እስካሁን በቀበሌያችን የተነሳ ተላላፊ በሽታ የለም። ነገር ግን ከክረምቱ ጋር ተያይዞ የወባና የተቅማጥ በሽታ ሊነሳ ይችላል። ወባን አስቀድሞ ለመከላከል አጎበር እያሰራጨን ነው። ህብረተሰቡ ንጹህ ያለውን ውሃ አንድ ቦታ ከማጠራቀም እንዲቆጠብም እያስተማርን ነው። የተቅማጥ በሽታ እንዳይነሳም በቀበሌያችን የሚገኙ ከ800 በላይ የሚሆኑ አባወራዎችን በየወረፋ እየሄደን እያስተማርናቸው እንገኛለን። ቤታቸውን፣ ንጽህናቸውን፣ ምግባቸውን እንት ቤታቸውን ሁሉንም ነገር በንጽህና እንዲይዙ ያስተማረን እንገኛለን። ከዚህም አልፎ በሽታው የሚነሳ ከሆነ ቶሎ ወደኛ እንዲመጡም መክረናቸዋል።
ከየደመ ያለሙ እንጎርሲ ነጩ
የምራብና ቄሌም ወለጋ ጤና መምሪያ ኃላፊዎችም የወረርሽኙ ምልክቶች በዞናቸው ስካውን አለመታየቱን ጠቁመው የህዝቡን ዕውቀት ለማበልጸግና ዝግጁነቱንም ለማጠናከር ባለሙያዎች እየሰሩ መሆናቸውን አመልክተዋል። ለአሜሪካ ድምጽ ናኮር መልካ አምቦ።
የተከበራችሁ አድማጮች የምትከታተሉት ከአሜሪካ ድምጽ ሬዲዮ ከዋሽንግተን ዲሲ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈውን የቅዳሜ ምሽት ፕሮግራማችንን ነው። እስከ 4 ሰዓት ድረስ ከእናንተ ጋር ነን። አብራችሁን እንድትቆዩ በድጋሚ እንጋብዛለን። በቀጣዮቹ ቅንብሮች ወደ ድሬዳዋ እንዘልቅና ወደ አትላንታ እንመለሳለን። ከዚያ በፊት ግን አንዲት ማስታወሻ አለችን። አብራችሁን ቆዩ። ከዝግጅት ክፍላችን የአዲስ ስርጭት ማስታወቂያ ነው። ከፊታችን ሰኞ ሐምሌ 1 ቀን ጀምሮ በየለቱ ከ3 ሰዓት እስከ 4 ሰዓት የሚተላለፈውን መደበኛውን ፕሮግራማችንን በአዲስ አበባው አሃዱ ሬዲዮ 94.3 FM ላይ ለማድመጥ የምትችሉ መሆናችሁን እናበስራለን። በአጭር ሞገድና በሳተላይት ከሚተላለፈው በተጨማሪ 94.3 FM አሃዱ ራዲዮ ላይ ታገኙናላችሁ። ለሁለተኛው አጋማሽ ወደ አሰናዳናቸው ቅንብሮች ከማለፋችን በፊት እዚህ ጋር ለአንድ ለሁለት ደቂቃ ሙዚቃን ጋብዛችሁ
What's
ለሁለተኛው አጋማሽ ወደ አሰናዳናቸው ቅንብሮች ይሆናል። አሁን የምናል ተማሪዎችን ያስመርቃል። የኦክላሆማ ዩኒቨርሲቲ ፕሬዚደንት በክብር እንግድነት እንደተጋበዙ ተገልጿል። ግጭቶች ሲጎበኙዋቸው በነበሩ የከፍተኛ ትምህርት ተቋሞች የተማሪዎች አዎንታዊ ክንዋኔ የሚታይበት ወቅት ነውና የድሬዳዋ ዘጋቢያችን አዲስ ቸኮል የሃሮማያ ዩኒቨርሲቲን ተመራቂ ተማሪዎች ጉዞ ያስቃኘናል።
ዛሬ ሰኔ 29 ቀን የሐረማያና ድሬዳዋ ዩኒቨርሲቲዎች ከ10000 በላይ ተማሪዎችን አስመርቀዋል። አንጋፋው የሐረማያ ዩኒቨርሲቲ ከ7200 በላይ ተማሪዎችን በመጀመሪያ እና በሁለተኛ ዲግሪ እንዲሁም በዶክትሬት ዲግሪ አስመርቋል። በመረጋ ስነ ስርዓቱ ላይ በክብር እንግድነት የተገኙት የኦክላሆማ ዩኒቨርሲቲ ፕሬዚዳንት ዶክተር በርነስ አርጊስ ተመራቂዎቹ የምርምር ባህላቸው እንዲያጠናክሩ ጥሪ አቀረቡ። የኦክላሆማ ዩኒቨርሲቲም ከሐረማያ ዩኒቨርሲቲ ጋር ያለውን ግንኙነት እንደሚያጠናክር አስታውቀዋል። ከ50 ዓመታት በፊት የሐረማያ ዩኒቨርሲቲ እንዲመሰረት በማድረጉ ሂደትም የኦክላሆማ ዩኒቨርሲቲ ቁልፍ ሚና ተጫውቶ እንደነበር ዘክረዋል። የዩኒቨርሲቲው ፕሬዚዳንት ዶክተር ጀማል ዩሱፍ ህብረተሰቡን ተጠቃሚ ማድረጉ በርካታ የምርምር ስራዎች መስራታቸውን አውስተው በተማሪዎች መካከል ይፈጠሩ የነበሩ ግጭቶች ግን በመማር ማስተማሩ ሂደት ላይ ተጽዕኖ እንደነበራቸው ሳያነሱ አላለፉም። በእለቱ ያፈረንቀሎ መስራች ከሆኑት አርቲስቶች አንዱ የሆነው አልሸቦ ለኦሮምኛ ኪነጥበብና ፖለቲካ ማደግ ላበረከቱ አስተዋጽኦ የክብር ዶክተሬት የተሰጠው ሲሆን ከሱ ጋርም የዩኒቨርሲቲው የቦርድ አባል የሆኑት ዶክተር አበራ ደሬሳ የግብርናው ዘርፍ እንዲያድግ ላበረከቱ አስተዋጽኦና ከሶማሊያና ቤኒሻንጉል ጉሙዝ የተፈናቀሉ የኦሮሚያ ተፈናቃዮችን በማቋቋም ሂደት ለነበራቸው ሚና የክብር ዶክተሬት ተሸላሚ ሆነዋል። በ1999 ዓ.ም ሶስት የትምህርት መስኮችን በማስተማር ስራ የጀመረው የድሬዳዋ ዩኒቨርሲቲም ከ2800 በላይ ተማሪዎችን በመጀመሪያና ሁለተኛ ዲግሪ አስመርቋል። የዩኒቨርሲቲው የቦርድ ሊቀመንበርና በሚኒስትር ማዕረግ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ አቶ ፍቃዱ ተሰማ ሀገሪቱ ወደ ቀድሞ ስልጣኔዋ እንድትመለስ ለትምህርት ዘርፍ በተለይ ለጥራት ትኩረት እንደተሰጠ ገልጸው ተመራቂዎችም ስራ ሳይንቁ ሀገራቸውና ወገናቸው እንዲያገለግሉ ጥሪ አቀርበዋል። የዩኒቨርሲቲው ፕሬዝዳንት ዶክተር ያሬድ ማሞ በበኩላቸው የዩኒቨርሲቲው ተመራቂዎች ከህይወት ዩኒቨርሲቲ መመረቅ ከፊታቸው እንደሚጠብቃቸው ገልጸዋል። የዛሬ 58 ዓመት የተመሰረተው የኦሮምኛ አፍረንቀሎ ባንድ በሐረማያ ዩኒቨርሲቲ ከተሸለመው አርቲስት አሊ ሸቦ ባሻገር በድሬዳዋ ዩኒቨርሲቲም ሌላኛው መስራቹ አርቲስት አሊ ቢራ የክብር ዶክተሬት ተሸላሚ ሆኖለታል። ከአርቲስት አሊ ቢራ ጋር ከወጣትነት ዘመናቸው ጀምሮ አረጋውያንና የተቸገሩትን በመርዳት የሚታወቁት ያሰገደች አረጋውያን መርጃ ማዕከልን የመሰረቱት ወይዘሮ አሰገዳች አስፋውም የክብር ዶክተሬት ተሸላሚ ነበሩ። ከቅርብ ዓመታት ወዲህ በተለይ በዘንድሮ ዓመት በርካታ ዩኒቨርሲቲዎች ሰላማት ተቆይተዋል። በዚሁ ጣውረዱስ ካለፉት መካከለም የሐረማያና ድሬዳዋ ዩኒቨርሲቲዎች ይገኙበታል። ይህን ፈተና አልፈው ለምረቃ ከበቁት ተማሪዎች መካከል ሁለቱን አናገረናቸው ነበር። በህዝብ አስተዳደር በሁለተኛ ዲግሪ የተመረቁት አቶ ገመቹ ካቻ ካሉትን ጀምር።
እንደሚታወቀው አገር ማደግ አለበት ካልን የትምህርት ስርዓቱ በቀጣይነት ተጠናክሮ መቀጠል አለበት። ይሄ ብቻ ግን አይደለም። መማር ሰላማዊ መሆን አለበት። ባለፈው አመት ሲቋረጥ ሲቀጠል የነበረ የትምህርት ሂደት ነበር የነበረውና ያንን ለመቀየር ማደግ ያለብን በኋላነት ስራዎችን መስራት መቻል አለብን። ሰላማችንን መረጋጋት መቻል አለብን። ለውጥ ማምጣት መቻል አለብን። ሰላም በሌለበት ሁኔታ መማር ማስተማሩ ከባድ ስለሚሆን ከሰላም ጋር በተያያዘ ስራዎች ዩኒቨርሲቲዎችም ስራ መስራት አለበት። መንግስት መስራት አለበት። ያካባቢ ማህበረሰብ ስራው መስራት አለበት። ሰላማችን አስተማማኝ ሲሆን ነው መማርም ማስተማርም መግባት መውጣት የሚቻለውና የትምህርት ሂደቱ ሰላማዊ ሆኖ እንዲቀጥል መማርና ማስተማሩ ሂደት ተጠናክሮ እንዲቀጥል ሰላማችን መረጋጋት አለበት።
እንኳን ደስ አለሽ።
እንኳን አብረ ደስ አለን።
ማነው ስምሽ?
ቅርሴ ግርማ እባላለሁ።
ምን ዲፓርትመንት ነው?
ፐብሊክ አድሚኒስትሬሽን ኤንድ ዴቨሎፕመንት ማኔጅመንት ወይንም የህዝብ አስተዳደርና የልማት አመራር ማለት ነው።
እንዴት ነበር የትምህርት ቆይታችሁ?
ያው የትምህርት ቆይታ አሪፍ ነው። ብዙ ፈተናዎች አሉት፣ ብዙ መሰናክሎች አሉት። ግን አልፈ ነው እዚህ ላይ ስንደርስ በጣም ደስ ይላል።
ምርጥ በዚህ አመት ብቻ ተደጋጋሚ ትምህርት ሲቋረጥ ነበር፣ ግጭቶች ነበሩ፣ የተለያዩ ፈተናዎች ነበሩ። ያን ሁሉ መሰናክል አልፋችሁ ነው እዚህ ደረሳችሁት። እንዴት ነበር እስኪ ያ ፈተና ምን ይመስል ነበር? በቀጣይስ ምን መሆን አለበት ያለሽ?
ፈተናው በርግጥ በጣም ከባድ ከተማሪ የማይጠበቅና በጣም የሚያስጠላ ነበር። ግን ከተማሪ እንደዚህ አይነት ነገር ይጠበቃል ብዬ አላስብም። ሆነም ግን እንደዚህ የሚያደርገው አካል መቼስ ተማሪ ለአቋም ወይንም ለዓላማ መጥቶ ዝም ብሎ ራሱ እንደዚህ ተትምርቱ መስተጓጎልና ተትምርቱ አሁን በዘንድሮ ለራሱ በተነሳው ግጭት ብዙ ልጆች ተጎድተዋል። ብዙ ነገር እንትን ብዙ መስዋዕትነት የከፈሉ ልጆች አሉ። እና ስለዚህ በቃ ተማሪዎችም በቃ ይሄን ግንዛቤ ውስጥ በማስገባት የመጣንበት ዓላማ ትምህርት መሆኑን አስበን እንዴ የሚያደርገውን አካል አሳልፈን ብንሰጥና እኛ የመጣንበትን ዓላማ በስርዓት ብንወጣው ደስ ይላል ብዬ አስባለሁ።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ባለፈው ሳምንት ድሬዳዋ የመጽሐፍት አውደ ርዕይና የንባብ ሳምንት ልዩ ዝግጅት አስተናግዳለች። በዝግጅቱ በአዲስ አበባና በድሬዳዋ የሚገኙ የመጽሐፍት ሻጮች የተሳተፉበት ኤግዚቢሽን፣ የሥነ ጽሑፍ ምሽት፣ ለድሬዳዋ ማረሚያ ቤት መጽሐፍት የማሰባሰብ ዘመቻና ውይይቶችም ተካሂደዋል። ለመሆኑ ይህ የብዙዎችን ትኩረት ለመሳብ የታደለ የመጽሐፍት ሽያጭና አውደ ርዕይ ምን መልክ ነበረው? በሌሎች የሀገሪቱ ከተሞች ከተካሄዱ መሰል ሌሎች አውደ ርዕዮች ጋር እንደምንስ ይነጻጸራል ሲል የድሬዳዋ ዘጋቢያችን አዲስ ቸኮል ተከታዩን አቀናብሯል።
ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ከክልል ባህልና ቱሪዝም ተቋማት ጋር በመተባበር በተለያዩ ከተሞች የመጽሐፍት አውደ ርዕይና ሽያጭ እያካሄደ ነው። በአሁኑ ዙር ይህ ዝግጅት የተዘጋጀው በድሬዳዋ ነበር። በድሬዳዋ የሚገኙት በጣት የሚቆጠሩ መጽሐፍት መሸጫዎች ከአዲስ አበባ ከመጡ መሰሎቻቸው ጋር አዳዲስና እድሜ ጠገብ መጽሐፍትን ለሽያጭ አቅርበው ነበር። በአውደ ርዕዩ ላይ መጽሐፍ ሲገዙ ካገኘናቸው ጎብኚዎች መካከል አቶ ኤልያስ ደሳለኝ እንዲህ ብለውን ነበር።
ጥሩ ነው። የቆዩ መጽሐፍትና ዋና ዋና መጽሐፍቶችን ለማግኘት ይችላል።
ዋጋቸው እንዴት ነው?
በጣም ጥሩ ነው። የድሮ መጽሐፍት 50 ብር
የሌሎችም ተሳትፎስ እንዴት አየው? ማለት የከተማው ነዋሪ በደንብ እየተሳተፈ ነው?
ብዙ አይደለም።
መምህርት በሻቱ ዳዲም ከጎብኚዎቹ አንዷ ነበሩ።
መጽሐፍቶችን ለማየት ነው የመጣ ነው። መምህር እንደመሆን ይመጣል ቢያንስ እንደው በተለይ ቀደም ሲሆኑ መጽሐፍቶችን ባገኝ የሚለው ነገር አሁን ካሉት ይልቅ የቀደሙት ጥሩ ይዘት ይኖራቸዋል ብዬ ገምታለሁ። ደግሞም ነው ብዬ አስባለሁ። እርግጠኛ ሁኜ እነሱን ባገኝ ብዬ ነው የሶስቱኝ ያለው። ለምሳሌ ያለ አጸደ ሕፃናት ላይ የቀድሞ የነበሩት የናባባት አይነት የተረት መጽሐፎች ብናገኝ፣ ምክንያቱም ኤግዚቢሽኑ አዲሱንም አሮጌ ይዞ ነው ያለው፣ ብናገኝ በርከት አድርገን ሰብሰብ አድርገን ገዛ ስለሚመጣ ነው። እስካሁን እያየን ያለ ነው።
የምትፈልጋችሁን እያገኘች ነው? የመጽሐፍት አውደ ርዕይና ሽያጩ በተለይ እድሜ ጠገብ መጽሐፍትን ለሚፈልጉት የአሮጌ መጽሐፍት መሸጫ ለሌላት የድሬዳዋ ከተማ ነዋሪዎች ጥሩ አጋጣሚ ሆኖላቸው ነበር። በአውደ ርዕዩ ላይ ተሳታፊ ከነበሩት መካከል ከ30 ዓመታት በላይ መጽሐፍትን የሸጡት የድሬዳዋ አቶ ኪዳኔንም አናግረናቸው ነበር። በፊት የሚሸጡት መጠን አሁን የሚሸጡት መጠን ተመሳሳይ ነው ብላችሁ ባል ምን ያህል ይመስላል?
75% የለም ማለት ይችላል።
በጣም ቀንሷል ማለት ነው። ምክንያቱ ምንድን ነው ይላሉ?
የዋጋ መሰረት ጽኑ አሳት
የመጽሐፎች ዋጋ ሌላ
እንዴት መሰለ አንድ ደራሲ ለምሳሌ ማበረታቻ ይደረጋል። ድሮ ጊዜ አንድ ደራሲ በሚያሳትም ማንኛውም ነገር መጽሐፍ ቢሰጥ ትምህርት ሚኒስቴር ገዝቶ ለየትምህርት ቤቶቹ ለረቢ ያከፋፍል ነበር፣ ይሰጥ ነው። አሁን እንደዛ የሚያደርግ ሰው የለም። የሚያበረታታ የለም ለደራሲ። ስለዚህ አይጽፉም። ሩጥሮ መጽሐፎችን
የህትመት ዋጋ መናሩ የመንግስት አለመበረታታት ተጽማለው ማለት
ነው።
ከዛ ውጭ ከአንባቢዎች አንግልስ እንደ ድሮ አንባቢ አለ ብለው ያስባሉ? በእርሶ ዘመን የነበሩ ወጣቶችና አሁን ያለው ወጣት ሳይሆን የአንባቢነት እንዴት ያዩታል?
በጣም ነው የወረደው። በጣም ቀንሶ
ከአዲስ አበባ ተጋብዘው ከመጡት መጻፍ ሻጮች መካከል አቶ ብሸት ጌታውን የድሬዳዋን መጻፍ ሽያጭ ከሌሎች ከተሞች አንጻር እንዲያነጻጽሩታል።
እንግዲህ በጣም ከነጋዴው ይታቋያ የት ብዙ ተሸጠ ነው እና በጣም ጥሩ ተሸጧል የሚባለው አንደኛው አሳ ነው። ከዛ መቀሌ ባህር ዳርም ጥሩ እንደነበር ሰምቻለሁ ነው ያልተሳተፍኩም። በዚህ አመት ግን እኔ ተሳትፍባቸው ጎንደር፣ ጅማ፣ አርባ ምንጭ ይሄ አራተኛው ነው በዚህ አመት ማለት ነው። እና ከዚህ ከዚህ አቋያ እንግዲህ ሳረጋው የድሬዳዋና የጎንደሩ ምንድነው አስቀድሞ ብዙ መጻፍ ቤቶች የሉም በዛ የተነሳ ኢንፎርሜሽኑ ማልደረሰንም ነው ይባለው። ግን ሰው የማንበብ ፍላጎቱ ከፍተኛ ነው ታየው። በተለይ የድሮ ነገሮችን ማንበብ ይፈልጋሉ። ሁለቱ ተመሳሳይ ነው ነው ጎንደርና ድሬዳዋ የድሮ የታሪክ መጻፍ የሃይማኖት እንደዚህ የባህል እንደዚህ የኢትዮጵያ ታሪክ ምናምን በተለይ ብዙ ሰው ይፈልጋል።
አብዛኞቹ መጻፍ ሻጮች ስላወደሩ በቂ ማስተዋቂያ አልተሰራም ብለው ያምናሉ። በድሬዳዋ ዝግጅቱን ያስተባበረው የባህልና ቱሪዝም ጽህፈት ቤት ኃላፊ የሆኑት አቶ ምራብ በደዊ ግን በሬዲዮ በቴሌቪዥንና ሰፈር ለሰፈር በመዛወር ማስተዋቂያ መሰራቱን ሆኖም ከከተማዋ ትልቅነት አንጻር በተጠበቁት ደረጃ ሽያጭ ስላልተካሄደ ነው ይላሉ። ችግሩ በድሬዳዋ ብቻ ሳይሆን በአገር አቀፍ ደረጃ እየቀነሰ ከመጣው የንባብ ባህል ጋር ተያያዥነት ያለው ሊሆን ይችላል ባይ ናቸው። በሳምንቱ ላይ ተቋማቸው ያስተባበራቸው ተግባራትም በመጻፍ ታደረ ላይ ብቻ የታጠሩ አልነበረም ይላሉ።
አጠቃላይ አላማው አሁን እየተዘቀዘ የመጣውን የማንበብ ፍላጎት ለማነቃቃት ነው። በተለይ ወጣቶችና ህጻናት ላይ ካለ ባለማንበብ ጀነሬሽናችን አጠቃላይ አሁን ያለው ጀነሬሽን ወዴት እየሄደ እንደሆነ እያየን ነው አይደል? ስለዚህ ከዛ ለማዳንና አንባቢ ትውልድ መፈጠር አለበትና ለዛ ደግሞ ቢያንስ ንቅናቄ እንፍጠርና በቀጣይ ከትምህርት ቤቶች ከወጣት ማዕከላትም ከአንባቢ ክበባት ጋር ከንባብ ክበባት ጋር ጠንካራ ስራ እንሰራለን ብለን አቅደን ይሄ እንደመነሻ ንቅናቄ ለመፍጠር ነው።
እሺ
አላማው ነው። ከዛ ውጪ የተሰሩ ስራዎች አንደኛው የመጻፍ ሽያጭ አውደሬ ነው።
እሺ
ከአዲስ አበባ የመጡ መጻፍ ሻጮችን አስመጥተናል። ይሄን ፕሮግራም ያዘጋጀነው ከፌደራል ቤተ መዛግብትና ቤተ መጻፍ ኤጀንሲ ጋር በጋራ በመሆን ነው።
እሺ
እና የመጻፍ ሽያጭ አውደሬ ነበረ ከ22 ከዛ ውጪ ደግሞ የስነ ጽሁፍ ምሽት ነበረ ከዚህ ከንባብ ባህል ጋር በተያያዘ ወጣቶችና ወሮፍ ህጻናት ፎከስ ያደረገ የስነ ጽሁፍ ምሽት ነበረ። ታዋቂ ሰዎችና ሲስተዘለ ጋር በተገኙበት የልብ ስራዎቻችን አቀረቡ። እነዘነ በውላም መጥተው አነቃቂ ነገሮችን አድርገዋል። ከዛ ውጭ ደግሞ የንባብ ባህልን ለማሳደግ በሚል ፓናል ዲስከሽኖች ነበሩ ሁለት ቀን። ከዛ ውጭ ደግሞ የመጽሐፍ ድጋፍም አድርገናል። በገጠር ቀበሌዎች ለሚገኙ ወጣት ማዕከላት የመጽሐፍ ድጋፍ አድርገናል። እንዲሁም ደግሞ ማረሚያ ቤት ላይም እንደዚሁ የመጽሐፍ ድጋፍ ተደርጓል። ማረሚያ ቤቱ ላይ ፍቅረ ስላሴ የደርግ ጠቅላይ ሚኒስትር የነበሩ አወቃቸው
ፍቅረ ስላሴ ጉደረሳ
ፍቅረ ስላሴ እሳቸው እነዘነበላ ሁሉ በተገኙበት ለወጣት ማረሚያ ቤት መጥቶ ድጋፍ ከተደረገ በኋላ የህይወት ኤክስፕሪያንሳቸውን ሼር አድርገዋቸዋል ለታራሚዎች።
መጽሐፍ ሻጮችም ሆኑ ገዢዎች ኢንተርኔት የመጽሐፍ ንባብ ባህልን በመቀነስ ረገድ የራሱ አስተዋጽኦ አለው ይላሉ። ይህ የንባብ ባህል እንዲሻሻል ወላጆች፣ ትምህርት ቤቶች፣ መምህራንና መንግስት ያላሰለሰ ጥረት ማድረግ አለባቸው ይላሉ አቶ ሙራድ። የእርሳቸው ተቋምም በሁሉም የከተማዋ ቀበሌዎች አብያተ መጽሐፍትን ለማቋቋም እየተንቀሳቀሰ መሆኑን ይናገራሉ። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስ ተኮለን እናመሰግናለን። በቀጣዮቹ ቅንብሮች ደግሞ ኢትዮጵያውያን መሰንበቻውን ተሰባስበው ከሰነበቱበት ቀይ ይሆናል ጎራ የምንለው። ዛሬ የሚሰነባበቱና ወደ የመጡበት ከተማና አገር ለጉዞ የሚዘጋጁበት የቆይታቸው የመጨረሻ ቀን ነው። የሰሜን አሜሪካው የኢትዮጵያውያን የስፖርትና የባህል ፌዴሬሽን አመታዊ ፌስቲቫል የዘንድሮዋ አስተናጋጅ የአትላንታ ከተማ ባልደረቦቻችን በተከታታይ ሲዘግቡልን እንደሰነበቱት ሁሉ ለዛሬም ሀብታሙ ስዩም መቅረጸ ድምጹንና ምስሉን ደቅኖ ከኳሱ ባሻገር የታዩ ታሪኮችን አሰባስቧል። በተከታታይ ይቀርባሉ። የቅዳሜ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ የተከበራችሁ አድማጮች። በቀጣዮቹ መሰናዶዎች ኢትዮጵያውያን መሰንበቻውን ተሰባስበው ከሰነበቱበት ቀዬ ጎራ እንላለን። ዛሬ የሚሰነባበቱና ወደ የመጡበት ከተማና አገር ለጉዞ የሚዘጋጁበት የቆይታቸው የመጨረሻው ቀን ነው። የሰሜን አሜሪካው ኢትዮጵያውያን የስፖርትና የባህል ፌዴሬሽን አመታዊ ፌስቲቫል የዘንድሮዋ አስተናጋጅ የአትላንታ ከተማ ባልደረቦቻችን በተከታታይ ሲዘግቡልን እንደሰነበቱት ለዛሬም ሀብታሙ ስዩም መቅረጸ ድምጽና ምስሉን ደቅኖ ከኳሱ ባሻገር የታዩ ታሪኮችን ሰብስቧል። በተከታታይ ይቀርባሉ። የኢትዮጵያውያን የኪነ ጥበብ ማህበረሰብ በሰሜን አሜሪካ መመስረቱ ትናንት ምሽት በአትላንታ ከተማ በተካሄደ ዝግጅት ላይ ተበስሯል። ማህበረሰቡ በስደት የሚኖሩ የኪነ ጥበብ ሰዎችን ከማስተሳሰር በተጨማሪ በሀገር ቤት የሚደረጉ የዘርፉ ውጥኖችን ለመደገፍ ብልሃት እንደሚሆን አባላቱ በስፍራው ለተገኘው ሀብታሙ ስዩም ነግረውታል።
ስሜ ቴድሮስ አደሰ ይባላል። አላፊነቴ ደግሞ በዚህ በኢስና አዲስ በተመሰረተው የኢትዮጵያውያን የስነ ጥበብ ማህበረሰብ ማህበር በሰሜን አሜሪካ ሰብሳቢ ሆኜ ነው የማገለግለው። ለመጀመሪያ ጊዜ የተሰባስበን ቴሌኮንፈረንስ ያደረግነው ኤፕሪል 22 ነው። ይሄ ማለት የዛሬ 2 ወር ከ10 ቀን እንግዲህ። ያው ዛሬ እንዳያችሁት የ2 ወር ከ10 ቀን ሂደት አይመስልም። በጣም የተጠና ረጅም ጊዜ የወሰደ በጣም ስር የሰደደ ስብስብ ነው የመስለው እና አጠቃላይ ነገር ግን ከ70 ቀናት ያልበለጠ ሂደት ነበረ። በአጠቃላይ የነበረው እንደው ጠንካራ ኔትወርክ የመፍጠሩ ጉዳይ ነው ቁጥር 1። ከዛ ውስጥ ያሉት ሁሉ ከዛ በታች ያሉት ሁሉ በተያያዥነት ይመጡ ነገሮች ናቸው። ጠንካራ ኔትወርክ ከፈጠረን የኪነ ጥበብ ባለሙያዎች መብታቸው የሚከበርበት ማህበርን መሰረታለን፣ እርስ በርስ ልምድ የሚለዋወጡበት የራሳቸው መብት የሚያስከብሩበት ሁኔታ ይፈጠራል። ኢትዮጵያ ውስጥ ያሉ የኪነ ጥበብ አካባቢዎችን በቁሳቁስም ሆነ በአጠቃላይ ሌሎች ገዛዎች ማድረግ የምንችልበት ሁኔታ ይፈጠራል። ስልጠናዎች ማካሄድ ይችላል። እነኚህ ነገሮች ሁሉ በአላማነት የጠቀስናቸው ነው።
ጤና ይስጥልኝ፣ ሜሊ ተስፋ ይባላለሁኝ። ኢስና ወይንም በሰሜን አሜሪካ ያሉ የጥበብ ባለሙያዎች የሚመሰረቱት ማህበር ለመሰረታው የተዘጋጀንበት ማህበር ብዙ አላማና ፋይዳዎች አሉት። ከነዛም ውስጥ መጥቀስ የምፈልገው የጥበብ ሰዎችን ማገናኘት፣ የጥበብ ስራዎቻቸውን በምን መንገድ እንደሚያቀርቡት እነሱም ደግሞ በምን መንገድ እንደሚገናኙ መወያየት፣ ከዛም ባለፈ ደግሞ በአገራችን ያሉ የጥበብ ሰዎችንና የጥበብ ቤቶችን፣ ቲያትር ቤቶችን፣ ሲኒማ ቤቶችን፣ መጽሐፍት ቤቶችን የመሳሰሉትን በምን መንገድ እናጎልበት እንደግፍ የሚለውን ለመነጋገር በአሜሪካን ሀገር ከተለያዩ ዓለም አቀፍ ሆኑ የጥበብ ማህበረሰብ ጋር በመገናኘት ማገዝ በመንችልበት ነገር በስልጠና በማቴሪያል በገንዘብም በእውቀትም በመንችለው ሁሉ አገራችን ውስጥ ያለውን የጥበብ ማህበረሰብ ማሳደግ የምንችልበትን መንገድ ለመመስረት ማዕከል ለመክፈት ከባልና ቱሪዝም ቢሮ ጋር አብሮ ለመስራት ብዙ እቅዶች አሉን።
ግሩም ባላለው ገጣሚና የሰሜን አሜሪካ የጥበብ ማህበረሰብ የባለሙያዎች ማህበረሰብ አባል ነኝ። በዛሬው ዕለት ያደረግነው ፕሮግራም እጅግ የተሳካ ነበር። በተለያዩ የአሜሪካ ክፍለ ሀገራት የሚኖሩ የጥበብ ባለሙያዎችን ወይንም ኢትዮጵያውያን የጥበብ አፍቃሪዎችን ያሰባሰበ ትልቅ ፕሮግራም ነበር ያዘጋጀነው። በርካታ ግለሰቦች ተገኝተው ነበር። ብዙ ድጋፍ ያደረጉልንም ተቋማት ነበሩ። የምስረታ በዓል ነው። ትልቅ ፕሮግራም አዘጋጅተን ብዙ ሰዎችን ማሰባሰብ ችለናል። የማህበሩ አንዱ ዓላማ እንደዚህ ሰዎችን ከተለያዩ ቦታ አሰባስቦ ጥበብን ማሳደግ መደገፍ የሚለው ስለሆነ ጥሩ ፕሮግራም አዘጋጅተናል ብዬ አምናለሁ።
ዮሐንስ ሞላ እባላለሁ። የኢስና አባል ነኝ እንዲሁም ገጣሚ ነኝ። ዛሬ የነበረውን ዝግጅት በጣም ተደስተንበታል። ብዙ ሰዎች ከተለያየ ቦታ መጥተዋል። ማህበሩን ለማቋቋም ነው ዋና አላማችን እንጂ መድረኩ የተገኘው ለመገናኘትና ከቀጥሎ ሚኖር ደግሞ ከአባላት ከባለድርሻ ሰዎች ጋር ስብሰባ ይኖራል። በሱ ላይ መስረቻ ጽሑፉን ተመልክቶ ገደቡን ተመልክቶ ውይይቶች ይኖሩናል። ከሱ ተነሶ የሚዳብር እየተስተካከለ መሄድ ነው እንጂ እኛ አርቀቀንም የጨረስነው ነገር አይደለም። በዋናነት በአጠቃላይ የኪነ ጥበብ ማህበር አባላቱን ወይም ባለሙያዎቹን ስለሚያካትት ስዕልን፣ ሙዚቃን፣ ቅርጻ ቅርጽ፣ ስነ ጽሑፍ፣ ግጥም ብሎ ዘርፈ ብዙ ነው የሚሆነውና ያን እንዴት ነው እናደርገው በምን አይነት መልኩ ነው እናደራጀው ምንስ ድረስ ነው እንወስደው ብዙ ጊዜ መጀመር ቀላል አይደለም ግን መጨረስና ማጠናከር ነው ከባዱ እሱን አጠናክረን ጨርሰን የስደትን ህይወት ለማቅለል ለሰዎች ባለሙያዎች ወደዚህ ሀገር ሲመጡ ሲሰደዱ ለኑሮም ቀይረው በሚመጡበት ጊዜ የሰው ሀገር የሰው ነው ግን በሰው ሀገር ውስጥ የራስን ማንነት ሳይጥሉ እየተጠበቁት በሙያ ማገዝ ማገልገልን ምን ይችላልበት ነው ብለን እናስባለን።
ሀብታሙ አንድ አፍታ ከደጉ ውድነህ ጋር ይለናል። በቀጣዩ ዝግጅቱ ከአራት አመታት በፊት ከፍተኛ አደጋ የደረሰበት ደጉ ውድነህ ብዕር ከጨበጠ ሰነባበተ። አንድም የደራሲነት ህልሙን ለማሳካት አንድም ከሰዎች ጋር ለመግባባት በመሻት። ወደ ሀብታሙ።
ስሜ ደጉ ውድነህ ይባላል። የምኖረው እዚህ አትላንታ ጆርጂያ ውስጥ ነው። እንግዲህ እኔ ወደዚህ ሀገር ከመጣሁ አሁን 10ኛ አመት ላይ ነው ያለሁት። በዚህም ሀገር ከመጣሁ በኋላ የተለያዩ ስራዎችን ሰራ ቆይቻለሁ። ሰራቸውም ውስጥ ምናልባት አንድ ትልቅ ኢንተርናሽናል ካምፓኒ ውስጥ ተቀጥሬ ሳገለግል ከቆየ በኋላ የግል ታክሲ ገዝቼ የግል ስራዬን ጀመርኩ። የግል ስራዬን በመሰራበት ወቅት ላይ ማጋጣሚ አንድ ሃይዌይ ውስጥ ዘናዳ መኪናዬ የተወሰነ ችግር ተፈጠረበት። እሱን አስተካክላለሁ በሚልበት ሰዓት ላይ ያላሰብሁት ድንገተኛ ከባድ አካል ጉዳት ደረሰብኝ። በመስከረም ሴፕቴምበር 2015 በዛ ምክንያት ሆስፒታል ውስጥ ገብቼ ቆየሁ። በዛ መጋጣሚ ሁለት እግሮቼንና የመስማት ጆሮቼን ሁለት ጆሮቼን የመስማት ችሎታዬን አጥቻለሁ። ቢሆንም ሌላው ጤንነቴ የተሟላ ነው። አሁን ለራሴ ስራ ፈጥሬ ደራሲ ወይም ጸሐፊ ሆኛለሁ። በዚህ መሰረት ሁለት መጽሐፎችን ጽፌያለሁ። ጽፌ ለህብረተሰቡ አበርክቻለሁ። አንደኛው አፈር የበላው ወርቅ የሚል ርዕስ ያለው በርካታ ግጥሞችን በውስጡ የያዘ መጽሐፍ ሲሆን ሁለተኛው ደግሞ የሰርጌለት የሚል መጽሐፍ ጽፌ ይሄም የተለያዩ ግጥሞችን በውስጡ የያዘ ነው። ይሄን ለህብረተሰቡ አበርክቻለሁ። ወደፊትም ሶስተኛ መጽሐፍ ለመጻፍ ጀምሬያለሁ እና ከእግዚአብሔር ፈቃድ ከሰውም ድጋፍና ሞራል ጋር ተያይዞ እኔ በአሁኑ ሰዓት በጥሩ ሁኔታ ላይ ነው የምገኘው። በቻልኩት ሁሉ አእምሮዬ ብዙ መስራት የሚችል አቅም እንዳለው ይሰማኛል። ምናልባት ጆሮዬ መስማት ካልሆነ በስተቀር ሌላው ጉዳት በተለያዩ ማቴሪያሎች መጠቀም ይችላል። ጆሮዬን ብሆን በእግዚአብሔር ኃይል ይከፈትልኛል ብዬ አምናለሁ። የኢትዮጵያውያን የኪነ ጥበብ ማህበረሰብ በሰሜን አሜሪካ ብቻ የሚወሰን ሳይሆን በመላው ዓለም ላይም እንዲሆን ብዬ ሐሳብ መስጠት ፈልጋለሁ። ምክንያቱም ብዙ የጥበብ ሀብተኞች አሉ። ብዙ አምሯቸው ለስራ ለማዋል የተዘጋጁ የህብረተሰብ ክፍሎች አሉ። በእኛ ሀገር ይሄ ብዙ ያልተለመደ ነው። ቢሆንም ግን ወደፊት ያደገ የተለመደ ይሄዳል ብዬ አምናለሁ።
አሁንም ከሀብታሙ ስዩም ጋር እንቆያለን። ሁለት አስርት አመታት በላይ የኢትዮጵያን ታሪክ የሚዘክሩ መጽሐፍትን ካሳተመው ከፀሐይ አሳታሚ ድርጅት ኃላፊ ኤልያስ ወንድሙ ጋር ያደረገውን አጭር ወግ ይዞ ቀርቧል ሀብታሙ።
ኤልያስ ወንድሙ መስራች ነኝ እና እንግዲህ በስደት ላይ ሆነን ታሪካችንን ማግኘት ቸግረን ነው ፀሐይ ፐብሊሸር ለጀመር ነው እና ኢትዮጵያኖች በየአመቱ እንደዚህ ተገናኝተው በሚመጡበት ጊዜ በየቦታው ካናዳ ይሸጣል፣ ጨርቃ ጨርቅ ይሸጣል። ግን ታሪካችንን ኮንሲስተንትሊ ካልተገበያየንበት ታሪካችንን ካለማወቅ ነው የምንደነቁረው። ሳናውቅና ራሳችንን ደግሞ ስብናችንን ስናጣ ደግሞ ሌላ ሰው ስለሚነግረን ትርክት ባለቤት ተገዥ እንሆናለን። ያ ደግሞ ለሌላ ሰው አጀንዳ እንድንኖር ያደርገናል። ለዛ መድኃኒቱ ታሪካችንን ማወቅ ነው እና ታሪካችንን ለማወቅ ደግሞ ታሪካችንን መሰራት አለበት፣ መሰብሰብ አለበት፣ መታተም አለበት፣ መሰራጨት አለበት እና የፀሐይ ዋናው ስራ ካለንበት ጨለማ ውስጥ ብርሃንና እውቀት አብስሮ ከዛም በኋላ ታሪካችንን እንዲያስተምረን ነው። የዘንድሮን አይነት የዚያሳለፍነውን አመት የሚመስል እኛ ወደ ሀገራችን ገብተን ለመስራት ሀገራችንን ለማየት የምንችልበት ተስፋ በሌለበት ሰዓት ነው የተጀመረው። ኢትዮጵያ ውስጥ ትላንትና 60 ሚሊዮን ዛሬ 100 ሚሊዮን ህዝብ በላይ የሚኖርበት ሀገር ነው። እዛ ውስጥ መኖር አይቁ ውስጥ ያለች አሳ እንደማ ኦሽን ውስጥ ያለ አሳ እንደማለት ነው። ውጭ ሀገር ስትሆን ደግሞ ፖንድ ውስጥ ትሆናለህ። እዚህ ሊሚትድ ነው፣ ሪሶርስ ሊሚትድ ነው፣ የሰው ኃይል ሊሚትድ ነው፣ ብዙ ነገር ሊሚትድ ነው። ግን በዛ ውጥረት ውስጥ ነው ታሪካችንን ለመንገር የሞከርነው። ዓለም አቀፍ የኢትዮጵያ ጥናት መድብላችን የዘንድሮ ኢሹ በጣም ብዙ ጥሩ ነገሮች ይዟል። ይሄ 13ኛ ዓመቱን ይዟል። ኢትዮጵያውያኖች እንደ በታሪክ አጋጣሚ ሆኖ የራሳችንን ታሪክ በራሳችን ሀገር ውስጥ መንግስት የውቀትን መጻፍ ማንችልበት ጊዜ ስለነበረ አብዛኞቻችን ውጭ ሀገር ነው መናሳትም የነበረው። አሁን ግን አዲስ በተፈጠረው የሰላም ችግር ምክንያት ምናልባት ካሁን በኋላ ኢትዮጵያ ውስጥ መንግስትን የውቀትን መንግስትን ኢኮኖሚውን ፖለቲካውን ታሪኩን አሁን የሚደረገው ነገር ትክክልም ሆነ ትክክላል ሆነ እየተነጋገርን ምናወጣበት እንዲሆን ነው። እና እዚህ ላይ ብዙ አርቲክሎች አሉበት እና መጨረሻም ላይ ደግሞ አዲስ ለተፈጠሩት ነገሮች አሉ። ይሄኛው በቅርቡ የቀድሞ የጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ከዛሬ ጥቂት አመታት በፊት እኛና አብዮቱ የሚል መጽሐፍ ጽፈውልን ነበር። አሁን ደግሞ እኔና አብዮቱ የሚለውን የራሳቸውን ታሪክ አዘጋጅተውልናል። በቅርቡ ለህዝብ ይወጣል። ግን እዚህ የተወሰነ ለማቅረብ ነው እዚህ ላይ ያወጣ ነው። ይሄኛው ጀነራል ጥላሁን አርጋው ለእናት ሀገር ሲባል የሚል አዲስ ያዘጋጁልን መጽሐፍ ነው። እና ሌሎችም ከለሪንግ ኢትዮጵያ የሚል ከእንደገና የዶክተር አብይ ደግሞ ባለፉት የስራ ቀናት ውስጥ የተናገሯቸውን ቃል የገቧቸውን እና ደግሞ የተከናወኑትን ተግባራት ያዘ አነስ ያለች መጽሐፍ ያንን ጊዜ በታሪክ ውስጥ ተመዝግቦ እንዲያልፍ ለማድረግ አሳትመናል። እና ሰሞኑን እስከ ቅዳሜ ድረስ ብዙ የሚወጡ መጽሐፎች አሉ። ምናልባት ወደኋላ 20 ዓመት ተመልሰህ እንደ ስራ ይህንን ትጀምረዋለህ ወይ ብትለኝ በጣም ስለሚከብድ ያሳለፍነው ጊዜ ከባድ ጨለማ ስለነበረ ልጠራጠረው እችላለሁኝ። ግን የሚያስበልጠውና ያንን ደግሞ እንዲተልቅ እና ወይም ደግሞ የስራውን ኃላፊነት ፍላጎት እንዲጨምር የሚያደርገው ዋነኛው ነገር የታሪካችን ያለመኖሩ ነው። ስለዚህ የፈለገው ክፍያ ተከፍሎ የሰራነው ስራ መሰራት ነበረበት። ስለዚህ በሰራነው ስራ በጣም ደስ ይለኛል። በተባበሩት ሰዎች፣ በገዙት ሰዎች፣ በረጁን ሰዎች መጠን ያን ያህል ስራውን ረባ ያደርገዋል። ግን እንደ አገር ታሪካችንን እኛ ካልተናገርን፣ ታሪካችንን እኛ ካልጻፍን፣ ታሪካችንን እኛ ራሳችን ካላዳረስን በስተቀር የእኛን ታሪክ የሚነግሩት ሰዎች የእኛን ዛሬን እና ነገን ይወስዱብናል። እና እስካሁን ድረስ ያሳለፍነው ችግር ከሱ ጋር የተያያዘ ነው።
ሀብታሙ ስዩምን እና እንግዶቹን እናመሰግናለን። ማጠቃለያ አሰምተን እስከምንሰነባበት ባሉት አንድ ሁለት ደቂቃዎች ሙዚቃን ጋብዛችሁ
የፍቅር ወጥመድ ነው መላ ሁሉ ሌላሽ ምክንያት አጣ ሆይ በምን ሰበብ ልናሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣ ሆይ በምን ሰበብ ልናሽ በዓይንሽ እንዳልፈላሽ ፈራሁኛ እኛን በሚያበልከው ቸረር ይመረምረኛል በጉንጮችሽ ሰበብ ልጠላሽ ፈልጌ እንጆሪ እንዴት ልጥላን እንደምን አድርጌ ለማድረግ ፈልጌ እርስሽ ምክንያት ወተት መሰለብኝ ነጣብኝ በማለት سبب آیونیم دتلاش کاتیم و تصمیم دست لاد جنتیم یادی یه بطری وقت مدنو من داملو کلاش میکنات تا هویم به من سبب دستگاش یه بطری وقت مدنو من داملو کلاش میکنات تا هویم به من سبب دستگاش
አሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ19 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚተላለፈው ፕሮግራም የዛሬው እዚህ ላይ አብቅቷል። ነገ እሁድ በ3 ሰዓት በሚቀርበው ፕሮግራማችን እስከምንገናኝ አስተናግድኳችሁ ቆንጂት ታየ ነኝ። ፕሮዲውሰራችን ብርሃን ኃይሉ በሰላም እደሩ።